የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ 15 2015 ዓመተ ምህረት ዝግጅታችን ጀመረ።
ከቅርብ ዓመታት ወዲህ የአውሮፓ አገራት እየተከተሉት ያሉት ታዳጊ አገራትን በመርዳት ፍልሰትና ስደትን የማስቀረት እቅድ ተግባራዊነቱ ምን ያክል ነው?
ይሄ የገንዘብ እርዳታ በቀጥታ ስላለው የአፍሪካ መንግስታት በደስታ ነው የሚቀበሉት። ችግሩ ምንድነው? የአፍሪካ መንግስታት የሚሰበስቡትን ገንዘብ አይደለም በስደተኞቹና በፍልሰተኞቹ ላይ ቀርቶ ለገዛ ታክስፔየራቸው ኢኮኖሚ እንኳን የሚያውሉት አይመስል።
የሰማችኋቸው ዩናይትድ ስቴትስ በሚገኘው አዮና ዩኒቨርሲቲ የሶሲዮሎጂ መምህርና የፖለቲካ ተንታኝ የሆኑትን ዶክተር ደረሰ ጌታቸውን ነው። ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት ወደ አውሮፓ የሚደረጉ ስደቶችና እያስከተሉት ያሉትን ቀውሶች አስመልክቶ አነጋግረናቸዋል።
15-17-21 ሚሊዮን ልጆች አሉ ጎበዞች ማለት እየተዘጋጁ ሲያሉ ሳይን ኮንትራክት ሚሉ ከዛ በኋላ ህጻናቶች አሉ ከ4-5።
አሁን ደግሞ የሰማችሁት በዩናይትድ ስቴትስ የእግር ኳስ ማሰልጠኛ ተቋም መስራችና ባለቤት የሆነውን ቴዲ ቪከርስን ነው። ቴዲ በማደጎ ወደ አሜሪካ ከመጣ በኋላ በእግር ኳሱ የስፖርት ዘርፍ እያደረጋቸው ስላሉት እንቅስቃሴዎች ሊነግረን አብሮን ያመሻል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ሚያዝያ 15 2015 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳስሳለን። ዘና የሚያደርጓችሁን ሙዚቃዎችም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩናይትድ ስቴትስ ልዩ የጦር ተልዕኮ ኃይሎች የአሜሪካ ዲፕሎማቶችንና ቤተሰቦቻቸውን ካርቱም ከሚገኘው የአሜሪካ ኤምባሲ እሁድ ማለዳ በተሳካ ሁኔታ ማስወጣታቸውን ተገለጸ። የማስወጣት ተልዕኮው ከአንድ ሰዓት ያነሰ ጊዜ እንደወሰደ ባለሥልጣናት ተናግረዋል። በተመሳሳይ ፈረንሳይ ዲፕሎማሲያዊ ሠራተኞቿን ከካርቱም እንደምታስወጣ በዛሬው ዕለት አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ቅዳሜ ማለዳ በሰጡት መግለጫ የካርቱም ኤምባሲ ሥራዎች ለጊዜው እንደተቋረጡ ይፋ አድርገዋል። ብሊንከን ኤምባሲውን በጊዜያዊነት እንዲዘጋ ያዘዙት በሱዳን ጦር ኃይሎችና በፈጣን ደጋፊ ኃይሎች መካከል የተፈጠረው ግጭት የቀሰቀሰውን አደገኛና እየተስፋፋ የመጣ ስጋት በመመልከት እንደሆነ በመግለጫቸው አስታውቀዋል። ፕሬዚደንት ጆ ባይደን በበኩላቸው ቅዳሜ አመሻሹን በሰጡት መግለጫ አሜሪካውያን ዲፕሎማቶችና ቤተሰቦቻቸውን የማስወጣቱ ሂደት መጠናቀቁን አብስረው ተልእኮውን የፈጸሙትን የአሜሪካ ወታደሮችን አመስግነዋል። የኤምባሲያችን ሰራተኞች ተግባራቸውን በድፍረትና በሙያዊ ብቃት በመወጣት አሜሪካ ከሱዳን ሕዝብ ጋር ያላትን የወዳጅነትና ግንኙነት ባሳየው ያልተለመደው ቁርጠኝነታቸው ኩራት ተሰምቶኛል ሲሉ ባይደን ተናግረዋል። ባይደን ለተልእኮ መሳካት ወሳኝ ሚና እንደተጫወቱ ለጠቀሰዋቸው ለጅቡቲ፣ ኢትዮጵያና ሳውዲ አረቢያም ምስጋናቸውን አቅርበዋል። ወደ 70 የሚጠጉ አሜሪካውያን ሱዳን ውስጥ ከሚገኘው ኤምባሲ ወደ ኢትዮጵያ በአውሮፕላን መወሰዳቸውን ባለሥልጣናቱ ተናግረዋል። በእንቅስቃሴ ወቅት በኤምባሲ ውስጥ የነበሩት የሌሎች ኤምባሲዎች ዲፕሎማሲያዊ ባልደረቦችም በአየር የማጓጓዙ ሂደት ውስጥ መካተታቸውን አንድ ባለሥልጣን ተናግረዋል። ባይደን ትዕዛዙን የሰጡት ጦርነቱ እንደማይበርድ ቅዳሜ ከብሔራዊ ደህንነት አማካሪዎች የግምገማ መረጃ ካገኙ በኋላ እንደሆነ ተነግረዋል። ሩሲያ በዩክሬን ወረራ ላይ ለመዋጋት የሚችሉ ዘማቾችን ለመመልመል እየጣረች ነው ሲል የብሪታንያ የመከላከያ ሚኒስቴር ዛሬ እሁድ በትዊተር ላይ ባጋራው የመረጃ ማስገንዘቢያ ላይ አስታውቀዋል። ለአዲሱ ዘመቻ በግዙፍ ሰሌዳዎች በቴሌቪዥንና በማኅበራዊ ድረገጽ ላይ የወጡ ማስታወቂያዎች ለሩሲያ ጦር ሰራዊት አባልነት መመዝገብ የሚያስገኘውን የገንዘብ ሽልማት ቢያሳዩም ሩሲያ 400,000 ዘማቾችን ለመመልመል ያዘችው እቅድ የመሳካቱ ነገር አጠራጣሪ ነው ሲል የብሪታንያ የመከላከያ ሚኒስቴር ገልጿል። ዩክሬን የሩሲያ ጥቃትን በሚደግፉ ወይንም ተያያዥ መዋለ ንዋዮችን የሚያፈሱ ግለሰቦች ወይንም ህጋዊ አካላት ላይ አዲስ ማዕቀብ እንደምትጥል አስታውቃለች። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ቅዳሜ ምሽት በተላለፈ የቪዲዮ ንግግራቸው ይፋ እንዳደረጉት ኪየቭ ለሩሲያ ጦር መሳሪያና ወታደራዊ አካላትን የሚያመርቱ 322 ኩባንያዎች ላይ ማዕቀብ ጥላለች። በሩሲያ ላይ የተጣለውን ማዕቀብ ለማለፍ የሚረዱ ግለሰቦችና ህጋዊ አካላት ላይ ተጨማሪ ማዕቀቦች ተጥለዋል ብለዋል። አክለውም እርምጃው ሩሲያ ከማዕቀብ ማምለጥ የምትችልበትን ማንኛውንም እድል ማስወገድ ዓላማ እንዳለው ተናግረዋል። ዘለንስኪ በሩሲያ ላይ የሚጣለው ኢኮኖሚያዊ ማዕቀብ ይበልጥኑ ጠንካራ በሆነ ቁጥር ወረራውን በፍጥነት ለማስቆም እንደሚያስችል ተናግረዋል። የሶማሊያ ወታደራዊ ኃይል ቅዳሜ ዕለት ወጣ ባለው የሀገሪቱ ክፍል በእስላማዊ አክራሪ ተዋጊዎች የተሰነዘረን ጥቃት በመመከት ቢያንስ 18 የአልሸባብ ታጣቂዎችን መግደሉን አንድ የከፍተኛ ጦር ኃይሉ ባለሥልጣን ገልጸዋል። በማሳጋዋይ ከተማ አቅራቢያ በተካሄደው ጦርነት ቢያንስ 3 የጎሳ ሽማግሌዎች ተብሎ የተገለጹ ሰላማዊ ሰዎች መሞታቸውን ጀኔራል መሐመድ አህመድ ታራዴዥ የተባሉ ባለሥልጣን በስልክ ተናግረዋል። ማሳጋዋይ በማዕከላዊ ጋልዱድ የሚገኘው የጦር ሰፈር የሚገኝበት ስፍራ ነው። የሱፍ ሼክ የተባሉ የአካባቢው ነዋሪ ለአሶሺየትድ ፕሬስ እንደተናገሩት በጥቃቱ ወቅት ታጣቂዎች የጦር ሰፈሩን ከወረሩ በኋላ የጦር መሳሪያዎችን ገፈዋል፣ ወታደራዊ ተሽከርካሪዎችንም አቃጥለዋል። በማለዳው የአልሸባብ ተዋጊዎች ወታደራዊ ሰፈሩን ጨምሮ ከተማውን ሙሉ በሙሉ በመቆጣጠራቸው የመንግስት ወታደሮች ከከተማው ለቀው እንዲወጡ አድርጎ ነበር ብለዋል የሱፍ ሼክ። ሼክ እንዳሉት በጥቃቱ በርካታ ሰዎች ሞተዋል፣ የገቡበት ያልታወቁ ሰዎችም አሉ። ከአልቃይዳ ጋር ግንኙነት ያለው አልሸባብ በመዲናይቱ ሞቃዲሾ የሚገኘው የሶማሌ ፌዴራል መንግስትን ይቃወማል። ቡድኑ በሀገሪቱ ጠረፍና ገጠራማ አካባቢዎች የነበሩ ይዞታዎችን በቅርብ ወራት በመንግስት ታጣቂዎች ከተነጠቀ ወዲህ በወታደራዊ መንደሮች ላይ ጥቃቱን አጠናክረው ቀጥለዋል። የአልሸባብ አባላት በአፍሪካ ቀንዷ ሀገር እስላማዊ መንግስት ለመፍጠር ለዓመታት ሲታገሉ ቆይተዋል። የአፍሪካ ህብረት ሰላም አስከባሪ ኃይሎችና አልፎ አልፎ የዩናይትድ ስቴትስ የአየር ጥቃቶች በአልሸባብ ኢላማዎች ላይ በማድረስ ታጣቂዎችን ለመግታት ጥረዋል። ሶማሊያ በአስርት ዓመታት ውስጥ ከታየው ሁሉ የከፋ ነው የተባለውን ድርቅ በመጋፈጥ ላይ ትገኛለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬጅ በዚህ ወር መጀመሪያ ላይ በሀገሪቱ ጉብኝት ባደረጉበት ወቅት ትልቅ ዓለም አቀፍ ድጋፍን ተማጽነዋል። በስተመጨረሻም በአትሌቲክሱ ዘርፍ ትልቅ ስም ከተሰጣቸው የማራቶን ሩጫ ውድድሮች መካከል አንዱ የሆነው የለንደን ማራቶን በዛሬው ዕለት ተደርጓል። በወንዶች ኬንያውያኑ ኬልቪን ኬፕቶም እና ጂኦፍሬ ከሞሮር አንደኛና ሁለተኛ ደረጃን ይዘው በማጠናቀቅ ድል ሲያደርጉ፣ ኢትዮጵያዊ ታምራት ሞላ የሶስተኛ ደረጃን በመያዝ ከዘንድሮ ባለድሎች መካከል አንዱ ሆኗል። ኬልቪን ኬፕቶም ውድድሩን ለማጠናቀቅ የወሰደበት ጊዜ 2:01:25 ነው። በሴቶች ኔዘርላንድስን የወክለችው ትውልደ ኢትዮጵያዊት ሲፋን ሐሰን ውድድሩን በ2:18:33 በማጠናቀቅ ባለድል ስትሆን፣ አለሚቱ መገርቱ በ4 ሰከንዶች ዘግይታ ሁለተኛ ደረጃን ይዛለች። ኬንያዊቷ ፕሬዝ ጂፕቺሪር የሶስተኛ ደረጃን ይዛለች። አሸናፊዎች ዳጎስ ያለ የገንዘብ ሽልማት ይደረግላቸዋል። አድማጮች፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ዝግጅቶች ጋር አብራችሁ ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 15/2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ዛሬ የበዓል ሰሞን ላይ ነን ያለነው። ባለፈው ሳምንት የክርስትና እምነት ተከታዮች ያከበሩት የትንሳኤ በዓል ወይም ደግሞ ፋሲካ ነበር። አርብ ዕለት ደግሞ የእስልምና እምነት ተከታዮች የቅዱሱን ወር ረመዳንን ጾም አጠናቀው 144ኛውን የኢድ አልፈጥር በዓል አክብረዋል።
ከዚያ በተጨማሪ ደግሞ ዛሬ ለክርስትና እምነት ተከታዮች ዳግመ ትንሳኤ በዓል ነው። እንደዚህም ክርስቲያኑ ሙስሊሙም አብሮ ጾም በዓላትን ሲያከብር ደስ የሚል መንፈስ አለው። ሊሊ፣
በጣም ደሬ በዓላት ሁሉም አብሮ ይዘውት የሚመጡት የመልካም ምኞት መግለጫዎች፣ ከቤተሰብ ጋር የሚያልፉ ጊዜያት፣ ምግቡ፣ መጠጡ ሁሉም የራሱ ውበት አለው። እንደዚህ የሙስሊሙም የክርስቲያኑም በዓል አብሮ ሲመጣ ደግሞ የበለጠ ደስታውን ሙሉ ያደርገዋል። ስለዚህ ለክርስትናም ለእስልምና እምነት ተከታዮች እንኳን አደረሳችሁ እያልን አንድ ሞቅ ያለ ሙዚቃ በጋራ እንጋብዛቸው።
ጥሩ ብለሻል ሊሊ። አዎ፣ የበላነው ዶሮና ስጋም እንዲፈጭ በዚያውም ከመቀመጫችን ብድግ አድርጎ እንዲያንቀሳቅሰን አምሳል ምትኬ አውዳመት መጣልን እንደሰት በሚለው ዘፈን ዝግጅታችንን እንጀምር።
እንደሰት ከተለያዩ የዓለም ክፍሎች ወደ አውሮፓ ሀገራት የሚደረግ ፍልሰት ለአውሮፓ ሀገራት አሳሳቢ መሆን ከጀመረ ሰነባብቷል። እንዲያውም አንድ የአውሮፓ ህብረት ጥናት ከግማሽ ሚሊየን ሰዎች በላይ በየአመቱ በህገወጥ መንገድ ወደ አውሮፓ እንደሚገቡ ያመለክታል።
አዎ፣ ይሄ ያሳሰባቸው የአውሮፓ ሀገራትም ፍልሰትን ለማስቀረት ትኩረታቸውን ስደትን ከምንጩ ማድረግ የሚቻልበት መንገድ ላይ ያተኮሩ ነው። በቅርቡም ከዚህ ጋር በተያያዘ ኢትዮጵያን የጎበኙት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ከጉብኝታቸው ቀዳሚ ተልእኮ መካከል ዋነኛው የፍልሰተኞች ጉዳይ መሆኑን ጠቅሰው በጉብኝታቸው የተሳካ ውጤት መደሰታቸውን አስታውቀዋል። እኚህ የቀኝ አክራሪ ብሔርተኞች የፖለቲካ ፓርቲ መሪ የሆኑትና በቅርቡ ስልጣን የጨበጡት ሜሎኒ የህገወጥ ስደት መንስኤዎችን ለመከላከል ቆርጠው የተነሱ መሆናቸውን በምርጫ ቅስቀሳቸው ወቅት ተናግረዋል።
እንግዲህ እነሱ ይህን ይበሉ እንጂ በዩናይትድ ስቴትስ ኒውዮርክ ግዛት ወጣ ብሎ በሚገኘው የአዮና ዩኒቨርሲቲ የሶሲዮሎጂ መምህርና የፖለቲካ ተንታኝ እንደሆኑት ዶክተር ደረሰ ጌታቸው ያሉ ምሁራን ግን አውሮፓውያኑ በችግር ላይ ያሉ እንደ ኢትዮጵያ ያሉ ሀገሮችን በመርዳት ፍልሰትን ከምንጩ ለማስቆም የሚከተሉት ፖሊሲ የሚሰራ አይደለም ይላሉ። ደረጀ በጠቅላይ ሚኒስትሩ አጉብኝትና በፍልሰተኞች ዙሪያ ከዶክተር ደረሰ ጌታቸው ጋር ወዳደረጋችሁት ቆይታ ከመላፋችን በፊት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጉዟቸውን አጠቃለው ወደ ሀገራቸው ሲመለሱ ስለ ጉዟቸው በትዊተር ገጻቸው ላይ ያስተላለፏቸው መልእክቶች ነበሩና በአጠቃላይ ምን ነበር ያሉት? በተለይ ደግሞ ፍልሰትን ከማስቆም ጋር የተያያዘ ነገር አንስተዋል።
አዎ፣ የኢትዮጵያውን ተልእኮ ጉብኝት ስንገመግመው ጥሩ ነበር። ጉዳት በማያስከትል በአካባቢው ያሉ የደን ተቋማችንን በሚያስጠብቅ መልኩ እና የህገ ወጥ ስደተኝነት መንስኤዎችን በመከላከል ረገድ የአፍሪካ ሀገራት እንዲረጋጉ ለማገዝ የሚያስችለንን ትብብር ማድረግ መቻላችን የተሳካ ነበር ብለዋል። ታሪካዊ ግንኙነት ያላቸው አገራት መሆናቸውንም ጠቅሰው ኢትዮጵያና ጣሊያን ማለት ነው የኢትዮጵያ መረጋጋት እጅግ አስፈላጊ መሆኑንም በንግግሮቻቸው አስመረውበታል።
እንግዲህ እነዚህን ሐሳቦች ይዘነው ከዶክተር ደረሰ ጋር ቆይታ ያደረከው ዶክተር ደረሰ ጠቅላይ ሚኒስትሩ እንዲሁም ሌሎች አውሮፓ ሀገራት በሚከተሉት አዲስ ፖሊሲ ዙሪያ ያላቸውን እይታ ከሚያካፍሉበት ሐሳብ ተነስተን ውይይታችንን እንከታተል።
ጆርጂያ ሜሎኒ አዲስ የተመረጡ የጣሊያን ጠቅላይ ሚኒስትር ናቸው እና በግራ ሳይሆን በቀኝ አክራሪ ፓርቲዎች ድጋፍና ጥምረት የተመሰረተ አዲስ ብሔርተኛ የሆነ ፓርቲ ነው። ይሄ በጣሊያን ብቻ ሳይሆን አሁን እንደምናየው በሃንጋሪ፣ በፖላንድ፣ በእንግሊዝም እንዲሁም ደግሞ በፈረንሳይም አሁን በተደረገው ምርጫ ማክሮን ለጥቂት ነው ያሸነፉት። አዲስ የቀኝ ዘመን ብሔርተኝነት ፖለቲካ በጣም እያገነገነ መጥቷል። የጣሊያኑ የሳቸው መንግስት ዋናው የመመረጫ አጀንዳም እንደነበረ ጣሊያን ውስጥ የሀብት እኩልነቱ በጣም እየሰፋ ጥቂት ሰዎች ሀብታም እየሆኑ አብዛኛው ሰው ደሃ እንደሆነ እና ጣሊያን የራሷን ኢኮኖሚ ለማሳደግ ከአውሮፓ ህብረትም ጋር ያላትን ግንኙነት ከዓለም አቀፍ የካፒታል ፍሰትም ጋር ያላትን ግንኙነት መቀነስ እንደሚገባት የሚናገር ነው። ሌላ የሀገራችን ሰው ስራ ያጣበት ምክንያት እንግዲህ ከአፍሪካም ከመካከለኛው ምስራቅም በሚፈልሱ በሜዲትራኒያን በኩል አቋርጠው ገበያውን በሚያጨናንቁ ህገወጥ የሚለው ቃል እንኳን ጥሩ አይደለም፣ በህጋዊ መንገድ ባልገቡ ፍልሰተኞች ወይም አንዳኪመንትድ ኢሚግራንትስ ምክንያት እንደሆነ በመቀስቀስ ነው። ስለዚህ አንዱ የገቡት የቃል ኪዳን ምንድን ነው ሲመረጡ ይህንን ተገቢ ያልሆነ የስደተኞችና የፍልሰተኞችን ፍሰት ወደ ጣሊያን አስቆማለሁ የሚል ነው እና ወደ አፍሪካ የመጡበት ዋናው ምክንያት በተለይ ወደ መካከለኛው ወደ አፍሪካ ቀንድ የመጡበት ዋናው ምክንያት ይሄ ነው። ደረጀ
ሜሎኒ አሁን እርሶም እንዳሉት ይህን ሁኔታ በአውሮፓውያንም ዘንድ ለማስተባበር እንደሚሰሩ ተናግረዋል። የእሳቸው ጉዳይ ብቻ ሳይሆን የአውሮፓ ጉዳይ መሆኑን በማሰብ ጭምር ማለት ነው በመግለጽ እና እንደሳቸው በሌሎችም የአውሮፓ ያሉ ቀኝ አክራሪ መሪዎችና ፖለቲከኞች ቁጥር እየጨመረ መጥቷል እና ይህም የፍልሰተኞች ሁኔታ እጅግ እያሳሰባቸው መሆኑን እየገለጹ እና አስቸኳይ እርምጃዎች እንዲወሰዱ እያሳሰቡ ነው። ይህ ወዴት ያመራ ይመስሎታል? ምንድን ነው እንዴት አድርገው ነው የሚያስቆሙት የሚመስሉት ወይስ በምን ሁኔታ?
ደረጀ ይሄ ጥሩ ጥያቄ ነው። እንደምታውቀው አውሮፓውያኑ በዚህ በፍልሰተኞቹ ችግር ጉዳይ ላይ ማሰብ እና መጨነቅ ከጀመሩ ኦልሞስት አሁን 23 ዓመታቸው ሆኗል። በፈረንጅ 2000 ላይ ቤኒን ኮቶኑ የሚባል ከተማ ላይ ከአፍሪካ ህብረት ጋራ ከአፍሪካ የሚመጡ ፍልሰተኞችን ለማስቆም የገንዘብ እርዳታ እናደርጋለን ብለው ስምምነት የገቡት ያኔ ነው። ያኔ ወደ 674 ሚሊዮን ዩሮ ለአፍሪካ ሀገራት በተለይ ፍልሰተኞች ለሚመጡባቸው አካባቢ ሰዎች እንሰጣለን ብለው ቃል ገብተው ነበረ። ለምሳሌ ኢትዮጵያ በዛው አመት በ2009 በፈረንጆቹ ወደ 745 ሚሊዮን ዩሮ ገደማ አግኝታ ነበረ። እንግዲህ ይሄ ምንድነው ሰው እንዳይፈልስ በግብርና፣ በጤና፣ በመሰረተ ልማት፣ በዚህ በኃይል ማመንጫ ጉዳዮች ፕሮጀክቶች ዙሪያ እንዲሰራና ከኢትዮጵያ፣ ከሶማሌ፣ ከኤርትራ፣ ከደቡብ ሱዳን የሚመጡ ፍልሰተኞች በሊቢያ አቋርጠው ወደ አውሮፓ እንዳይሻገሩ ከምንጩ ለማድረግ ተብሎ የተጀመረ ስራ ነው። ፍልሰቱ ግን እየባሰ እንጂ እየቀነሰ አልመጣም እና በ2015 በፈረንጁ ቫሌታ የምትባል ከተማ ማልታ ላይ አውሮፓ ህብረት ተሰብስቦ ዋናዎቹ እንቅስቃሴውን የመሩት ጣሊያንና ማልታ ናቸው። እንደገና አዲስ ስምምነት ተደርጓል ከአፍሪካ ጋር እና እንደውም በዚህ አማካኝነት ለአፍሪካ ቀንድ ብቻ እስከ 2021 ድረስ የሚሄድ ወደ 1.8 ቢሊዮን ዩሮ እንሰጣለን ብለዋል እና የዚህ በጀት ዋና አስፈጻሚና ከአፍሪካ ቀንድ የሚመጣውን ፍልሰት እንድትቀንስ አጋርና ሽርካ ሆና የተመረጠችው ኢትዮጵያ ናት። እንግዲህ ችግሩ ምንድነው? የትግራይ ጦርነት መጣ። ከአውሮፓ ህብረት ጋር ያለው ግንኙነት እንደምታውቀው በጣም ተቀዛቀዘ እና አሁን እንግዲህ አውሮፓውያኑ የሰላም ስምምነቱን ከተፈረመ በኋላ ከኢትዮጵያ ጋር ጉዳዩን ለማለሳለስ እየሞከሩ ስለሆኑ በዚህ በፍልሰተኞቹ ጉዳይ ፊት ለፊት ተጠቂ የሆኑት ማልታና ጣሊያን ከኢትዮጵያ ጋር ለመስራት ፈቃደኝነታቸውን አሳይተዋል። ታስታውስ እንደሆነ ከጥቂት ወራት በፊት ጠቅላይ ሚኒስትሩ ማልታና ጣሊያንን ጎብኝተዋል። አሁን ደግሞ የጣሊያኗ ጠቅላይ ሚኒስትር አዲስ አበባ መጥተው ከሶማሌም ከጅቡቲም መሪ ጋር ተገናኝተዋል። ይሄ ነው ያለው ሁኔታ። አደረጀ
አሁን ልክ ነው ተርሶ እንዳሉት እንደ አውሮፓ አቆጣጠር ባለፈው የካቲት 6 ላይ ጠቅላይ ሚኒስትሩ ጣሊያን በሄዱ ጊዜ ወደ 140 ሚሊዮን ዩሮ እርዳታ ስምምነት ፈርመዋል። የትብብር ስምምነት የሚል እሱን ተመልክቻለሁ። ግን ይህን ፍላጎትና ፖሊሲ የአፍሪካ እንግዲህ የኢትዮጵያ ጉዳይ ብቻ ሳይሆን የሌሎችንም አፍሪካ ሀገሮች የሶማሊያም ነበሩ በዚህ ጉብኝት ላይ በኢትዮጵያ ባደረጉት ጉብኝት ላይ እና ይህን ፍላጎትና ፖሊሲ የአፍሪካ ፖለቲከኞችና መሪዎች ሊጠቀሙበት የሚችሉ ይመስሎታል? ያ ከሆነ ደግሞ በአንድ በኩል ዲሞክራሲና ፍትህ እንዲሰፍን በሌላ በኩል ደግሞ ብቻ እንደምንም አድርጋችሁ አገሩን አረጋግታችሁና አጥብቃችሁ ያዙ ማለቱ ሚዛን የመጠበቁን ችግር ይፈጥር ይመስሎታል? ዞሮ ዞሮ አላማቸው ስደተኞቹ አገራቸውን ጥለው እንዳይወጡ በማድረግ ነው በማናቸው መንገድ የሚል ነው የተናገሩ ያሉት ብዬ ነው።
አዎ ትክክል። አውሮፓውያኑ እንግዲህ ወደ አራት ስትራቴጂስ ከዛሬ ተጠቅመዋል ይሄንን ፍልሰት ለማቆም። አንዱ ፈልሶ የሚመጣውን ሰው በሙሉ ወደ ሀገሩ አስገድዶ የመመለስ ነገር ሞክረዋል። ለምሳሌ ነው ከናይጄሪያ የመጣ ሰው ከሆነ ወደ ናይጄሪያ፣ ከኤርትራ ወይም ከሶማሌ የመጣ ሰው ከሆነና ይህ ነው የወጡበት ሀገር መንግስት እሺ የሚል ከሆነ በግድ ዲፖርት የማድረግ ሪፋውል የማድረግ ፖሊሲ ሞክረዋል። በአብዛኛው ግን ይሄ ነገር አልተሳካም በሁለት ምክንያት። አንደኛ ፍልሰተኞቹ የወጡበት ሀገራት መንግስታት ተመልሶ ለመቀበል ፈቃደኛ ላይሆኑ ይችላሉ። ሁለተኛ በሀገራቱ በአውሮፓ ሀገራት ባሉ የሰብአዊ መብት ተሟጋቾች፣ የሲቪል ሶሳይቲ መሪዎች እንዲሁም የተባበሩት መንግስታት ዓለም አቀፍ ተቋማት እነዚህን የአውሮፓ ሀገሮች ዓለም አቀፋዊ ድንጋጌና ቃል ኪዳን ገብታችኋል፣ አገሩን ጥሎ ተሰዶ የመጣን ሰው በጉልበት መልሶ ላለመላክ፣ ስለዚህ ይሄ ትክክል አይደለም እያሉ ስለሚሞግቷቸው ይሄ ስትራቴጂ አላዋጣም። ሁለተኛ እንግዲህ የሞከሩት ነገር አሁን እንግሊዝ ሀገር ያለውን ክርክር ሰምተህ እንደሆነ አላውቅም፣ የእንግሊዝ የሀገር ውስጥ ሚኒስቴር የሆም ሴክሬተሪ ይሏቸዋል አንድ ህንዳዊ እንግሊዛዊ ወይዘሮ ናቸው። አንዳንድ ሀገሮችን መርጦ ስደተኛንና በህጋዊ መንገድ ያልመጣን ፍልሰተኛ ገንዘብ ከፍሎ እነዚህ ሀገሮች ማጎሪያ እንዲሆኑ የማድረግ ፖሊሲ ጀምረዋል። ይሄ ታይቶ
እንደ ሩዋንዳ አይነት ሀገሮች ላይ
እንደምታውቀው አሁን እንግሊዞቹ ሩዋንዳን አጭተዋል። ፖል ካጋሜ የሚባሉት ሰውዬ ገንዘብ ስጡኝ እንጂ እቀበላለሁ ብለዋል። ይሄ በዓለም ታሪክ ታይቶ የማይታወቅ ነገር ነው። አንድን ሀገር ገንዘብ ከፍዬሽ ስደተኛና ፍልሰተኛ ከኔ ተቀብለሽ አስተዳድሪልኝ ማለት። ሶስተኛ እንግዲህ አሁን ያነሳነው ነገር ነው፣ ስደተኞቹ የሚወጡበትን ሀገር ሰላም እንዲኖረው የኢኮኖሚ እድገት እንዲኖረው አድርገን ችግሩን ከምንጩ አድርቀ ነው። በዛ ምክንያት ወደኛ የሚፈልሰው ሰው ቁጥር በጊዜ እየቀነሰ ይመጣል የሚለው አካሄድ ነው። ይሄ የገንዘብ እርዳታ በቀጥታ ስላለው የአፍሪካ መንግስታት በደስታ ነው የሚቀበሉት። ደረጀ፣ ችግሩ ምንድን ነው? የአፍሪካ መንግስታት የሚሰበስቡትን ገንዘብ አይደለም በስደተኞቹና በፍልሰተኞቹ ላይ ቀርቶ ለገዛ ታክስ ፔየራቸው ኢኮኖሚ እንኳን የሚያውሉት አይመስለኝም። አብዛኛው ገንዘብ በሙስና ለግል ጥቅም የእርዳታ ገንዘብ በመበዝበዝ እና ሀብት በማካበት ላይ ይውላል። ግን ገንዘቡ መምጣቱን የአፍሪካ መንግስታት በደስታ ነው የሚቀበሉት። አብዛኛውን ጊዜ ይሄ ገንዘብ በእውነት ድሃው ላይ ስደተኛ ፍልሰተኛ ሆኖ አገር ጥሎ የሚሄደው ሰው ላይ ይፈሳል ብለህ ስጠይቀኝ በአብዛኛውም እንደዛ አይሆንም። እና እነዚህ የአፍሪካ መንግስታትም የግል ጥቅማቸውን ያገኛሉ፣ አውሮፓውያኑም እንግዲህ በተቻለ መጠን ችግሩ ይቀርፍልናል ብለው ይፍጨረጨራሉ። ይሄ ነው ያለው ሁኔታ ደረጀ።
አሁ እንግዲህ እርሱ አሁን እንደሚሉት የሙስና ሁኔታ አለ፣ ሌላው ደግሞ የኢኮኖሚውም ጫና አለ በየሀገሪቱ ያለው። ሌላው ግጭት አሁን እንደ ሱዳንም እየሆነ ያለው እና በኢትዮጵያም ውስጥ ከአሁን ሆኖ የቆየውም ሲታይ እነዚህ ብዙም ሊረዱ የሚችሉ ነገሮች አይመስሉም። በእርሶ እይታ የፍልሰትን ሁኔታ ለማስቆም ቀዳሚና ሁነኛ መፍትሄ ናቸው ከሚሏቸው ውስጥ ለምሳሌ አንድ ሁለቱን ሊነግሩን ይችላሉ? ምን አሉ? ምንድን ነው ሊደረግ ይገባል ብለው የሚያስቡት?
አንደኛ እነዚህ ፍልሰቱ የሚፈጠርባቸው ሀገሮች ሰዎች የሚፈልሱባቸው ምክንያቶች ምንድን ናቸው ብለህ ስታይ አብይ ምክንያቶቹ ሁለት ናቸው። ዋነኛው ምክንያት ድህነትና በተለይ ወጣት የሆነው የአፍሪካ ሕዝብ ስራ በማጣት ችግር በመሰቃየት የተሻለ ስራ ፍለጋ ወደ መካከለኛው ምስራቅ፣ ወደ አውሮፓ፣ ወደ አሜሪካ ይሰደዳል።
እና እነዚህ ሀገሮች ውስጥ የተረጋጋ የኢኮኖሚ ስርዓትና ወጣቱን የሥራ ዕድል ፈጥሮ የሚያኖር ኢኮኖሚ ከተሰራ አገሩን ጥሎ መሰደድ የሚፈልግ ሰው የለም። አንዱ ይሄ ነው። ሁለተኛው ችግር የሰላም መጥፋት ነው። አሁን ሱዳንን ጠቅሰዋል። እንግዲህ ተመልከት፣ ስድስተኛ ቀናችን ነው። ዋና ከተማዋ የሀገሪቱ መዲና ውስጥ ሁለት ጦር አበጋዞች ጀት ሁሉ እየተጠቀሙ እርስ በርሳቸው የተፋጁ ነው። ህዝቡ ከፍተኛ ስቃይና እንግልት ላይ ደርሷል። ኦልሬዲ አሁን አብዛኛው ህዝብ ከሱዳን ዋና ከተማ ከካርቱም እየለቀቀ እየተሰደደ ነው ያለው። እንግዲህ ግማሹ ወደ ግብጽ ይሰደዳል፣ ግማሹ ወደ ቻድ ይገባል፣ ግማሹ ወደ ሱዳን፣ ወደ ኬንያ ይሰደዳል፣ ግማሹ ወደ ኢትዮጵያ ይሰደዳል። እና የፖለቲካ አለመረጋጋትና ጦርነት ወይም ኢንተርሚተንት የሆነ ቫዮለንስ የሚያመጣቸው ችግሮች ናቸው። እነዚህ ሁለቱ ከተቀረፉ ወደ አውሮፓውያኑ የሚሰደደው ሰው ቁጥር እየቀነሰ ይመጣል። ደረጀ፣ ችግሩ ያንን ለመስራት አንደኛ አውሮፓውያን በጎ ፈቃደኝነቱ አላቸው ወይ? ሁለተኛ ያ የምንለው አይነት በጎ ፈቃደኝነት እነሱ እንኳን ኖራቸው ብንለው የአፍሪካ አገዛዝ ላይ ያሉት ልሂቃን ለእንዲዚህ አይነቱ ነገር ኮሚትድ ናቸው ወይ የሚለው ትልቅ ጥያቄ ነው። ፍልሰት ከአፍሪካ ሀገራት የፖለቲካና የኢኮኖሚ ስርዓት ቀውስ ተለይቶ የሚታይ ነገር አይደለም ለማለት ነው። ደረጀ፣
አሁን ኢትዮጵያ ወደ 832,000 ፍልሰተኞችን የምታስተናግድ ሲሆን በአገር ውስጥ በተፈጠረውም ግጭት እና አለመረጋጋት ችግር ወደ 4.2 ሚሊዮን የሚጠጉ ተፈናቃዮች አሉ ተብሏል። እና ያሰጋቸውም ይህ ሁኔታ ኢትዮጵያ ውስጥ አሁን ያለው የፖለቲካ አለመረጋጋት ይሄን አደጋ የበለጠ ሊያባብሰው እና ተጨማሪ ስደተኞችን ሊጨምር ይችላል የሚልም ስጋት ነው የተፈጠረው። አሁን እንዳልነው የሱዳንም ጉዳይ አለ። እንግዲህ በዚህ ጉዳይ ላይ የተሻለ መፍትሄ እና መረጋጋት ይችላል ተስፋ እናደርጋለን። በጣም አመሰግናለሁ ደረሰ።
እኔም አመሰግናለሁ ደረጀ፣ መልካም ቀን።
እሺ፣ በጣም አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን እየተከታተላችሁ ነው ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችን ደግሞ የፊልምና የሙዚቃ አፍቃሪዎችን ቀልብ እየተቆጣጠረ የሚገኘውን የደቡብ ኮሪያ ፊልምን ያስቃኘናል።
ሃሊዩ የኮሪያ የመዝናኛ ኢንዱስትሪ።
ደሬ፣ የኮሪያ ፊልም አይተህ ታውቃለህ?
አዎ፣ እኔ እንኳ ብዙም ባላይ ከቅርብ ጊዜ ወዲህ በየቤቱ እየተስፋፉ ስለመጡ እኛም ቤት ገብቶ ልጆች ሲመለከቱ ታያለሁ።
የሚገርም ነው። እንግዲህ ልጄ ገና ትንሽ ስለሆነ ሊሆን ይችላል፣ እኔ እስከዛሬ የኮሪያ ፊልም አይቼ አላውቅም። ነገር ግን ከወጥ ልብ ወለድ ፊልሞች ጀምሮ እንደ ኔትፍሊክስ የመሳሰሉ የፊልም ማሰራጫ አውታሮች ላይ እስከሚታዩ ተከታታይ ፊልሞች ድረስ የዓለምን የፊልም ተመልካቾች ቀልብ በከፍተኛ ሁኔታ እየተቆጣጠሩ ያሉት የደቡብ ኮሪያ ፊልሞች ለኢትዮጵያ ወጣቶችም ቀዳሚ የመዝናኛ ምርጫ ከሆኑ ቆይተዋል። በተለይ ባለፉት 10 ዓመታት ቁጥራቸው እየጨመረ የመጣው የኮሪያ ፊልም አፍቃሪ ወጣቶች ቋንቋውን ከመናገር አልፈው ለከፍተኛ ትምህርት ወደ ደቡብ ኮሪያ በመጓዝ ከፍተኛ የባህል ትስስር እየፈጠሩ ሲሆን በኢትዮጵያ የጥበብ ስራ ላይም ተጽዕኖ ማሳረፍ መጀመራቸውን ባለሙያዎች ይገልጻሉ።
በዚህ ዙሪያ የፊልም አፍቃሪ ወጣቶችና ባለሙያዎችን አነጋግረሽ የኮሪያ ፊልሞች በዚህ መጠን እንዴት ተወዳጅ ሊሆኑ ቻሉ ስትይ ጠይቀሻል። ሙሉን ዝግጅት ተከታትለን እንመለስ።
የ25 ዓመቷ ወጣት ሄርሞን አጥላባቸው የደቡብ ኮሪያ ፊልሞችን ማየት የጀመረችው ገና የ10 ዓመት ልጅ እያለች ነው። እሷና ሁለት እህቶቿ ለእድሜያቸው የሚመጥንና ከቤተሰብ ጋር ማየት የሚችሉት ግን ደግሞ የሚያዝናናቸው ፊልም በሳተላይት የሚሰራጩ የቴሌቪዥን ጣቢያዎች ላይ ሲፈልጉ ኬቢኤስ በተሰኘው የደቡብ ኮሪያ ዓለም አቀፍ ጣቢያ ላይ ዩ አር ማይ ዴስቲኒ የተሰኘውን ተከታታይ ፊልም አገኙ። ከዚያን ጊዜ ወዲህ ምርጫቸው በሙሉ የኮሪያ ፊልም እንደሆነ ሄርሞን ትገልጻለች።
ኬቢኤስ ወርልድ የሚባል ቻናል ነበረ፣ ዲሽ ላይ ማለት ነው። አሁንም አለ ዲሽ ላይ። እዛ ላይ ነበረ መጀመሪያ ማየት የጀመርነው እና ማየት የቀጠልንበት ምክንያት የቤተሰባዊ ነገር ስለሆነ ነበር ማየት የቀጠለው ማለት ነው። እና አሁን የምናገኘው ኢንተርኔት ላይ ያው ኢንተርናሽናሊ በጣም ሁሉም ሰው እየወደደው ስለሆነ ኢንተርኔት ላይ የኮሪያ ፊልም ብለሽ ሰርች ብታደርጊ በደንብ ይመጣልሻል። እና ያየኋቸው ፊልሞች ደግሞ መቁጠር በጣም ከባድ ነው። ከ2006 ጀምሮ እስካሁን ደስ 2023 ድረስ ያየኋቸው በጣም ከመብዛታቸው የተነሳ በቁጥር አላቃቸውም። እኔም
በምስራቅ እስያ የምትገኘውና በቆዳ ስፋቷ ከአፋር ክልል ጋር የምትመጣ ያጠናው ደቡብ ኮሪያ ያላት የህዝብ ብዛት ከኢትዮጵያ በግማሽ ያነሰ ቢሆንም በፊልምና በሙዚቃ ስራዎቿ ግን ዝነኛውን የሆሊውድ ፊልም መቀናቀንና የዓለም የመዝናኛ ኢንዱስትሪን መቆጣጠር ችላለች። እንደ አውሮፓውያን አቆጣጠር በ2020 ፓራሳይት የተሰኘው የደቡብ ኮሪያ ፊልም በምርጥ ምስል ዘርፍ የኦስካር ሽልማት ማግኘት ከቻለ ወዲህ ደግሞ ሃሊዮ የተሰኘው የፊልም ኢንዱስትሪዋም ሆነ የፖፕ ሙዚቃዋ የአፍሪካ ሀገራትን ጨምሮ በመላው ዓለም ተወዳጅ ሆኗል።
ጋርስ ጀነሬሽን ይባላሉ እና ዘፈኖቻቸው እንዳለ ነው የምወደው። እነሱ ናቸው ያስጀመሩኝ ደግሞ የዘፈኖቹን ማለት ነው። ጋርስ ጀነሬሽን ይባላሉ። አሁን ዩ አር ማይ ዲስቲኒ ነበር መጀመሪያ ፊልም ያየሁት ብዬ ነበረ እና 9 ሜምበር ናቸው እና አንዷ ሜምበር እዛ ፊልም ላይ ትሰራ ነበር የጋርስ ጀነሬሽን የሚባል ቡድን ማለት ነው እና
እንደ በርካታ የኮሪያ ፊልም አፍቃሪ ወጣቶች ሄርሞን የኮሪያ ፊልሞችን በማየት ብዛት ቋንቋውን እስከ መናገር ደርሳለች። አሁን ላይ በደንብ መናገር ይከብደኛል ብትልም ያለምንም የትርጉም እርዳታ ፊልሞቹን መስማትና መረዳት ትችላለች።
የኮሪያ ቋንቋ የመማር ነገር ነበረ እና ደግሞ ሰብታይትል ስለነበረው ደግሞ የእንግሊዝኛ የማንበብ ችሎታ በጣም አዳብረን ነበረ እኔና እህቶቼ በአንድ ድንገት 2-3 እንደዛ አሁን ሆኗለው። አሁንም ካለ ሰብታይትል የኮሪያ ፊልም ማየት እችላለሁ፣ ግን ያው ፕራክቲስ አለማድረጉና ከሰው ጋር ለመነጋገሩ ይከብዳል። የማውራቱን ነገር እንጂ የመስማቱና የመረዳቱ ቀላል ነው።
ሄርሞን ተማሪ በነበረችበት ወቅት የኮሪያ ፊልም አፍቃሪያን በሚል በአዲስ አበባ ከሚገኙ የኮሪያ ፊልም ተመልካቾች ጋር ማህበር መስርተው ነበር። ከ20 የማይበልጡ ተማሪዎች የመሰረቱት ማህበርም በመቶዎች የሚቆጠሩ አባላቶችን ማፍራት ችሎ እንደነበር ታስታውሳለች። እስከዛሬ ከሆሊውድ የተመለከትኳቸው ፊልሞች በጣት ይቆጠራሉ የምትለው ሄርሞን የኮሪያ ፊልሞችን ለምን በዚህ መጠን እንደምትወድ ጠይቂያታለሁ።
ከኛ ሀገር ጋር የኮሪያ ፊልሞች በጣም ባህላቸው ያሳየናል ራሱ ባህላቸውን ማለት ነው። ከኛ ጋር በጣም መቀራረቡ መሆን ቤተሰባዊነት መሆን እና ቤተሰብ ውስጥ ራሱ ጥል ያለው ራሱ አንዳንድ ቤት ውስጥ የምታያቸው ነገሮች ናቸው እና የሆነ አይተሽ ይሄ ነገር እኛ ጋርም አለ የምታያቸው ነገሮች ግጥም ናቸው እና ያው ብዙ ጊዜ ያው የአሜሪካ የቤተሰባዊ ፊልም አሉ፣ ግን እንደኛ ኢትዮጵያዊ የሆነ የቤተሰባዊ ፊልም አይደሉም ከኮሪያ አንጻር ማለት ነው። ባህላቸው ከኛ ጋር ሞር ቅርብ የሚያደርገው እሱ ነገራቸው ነው።
ሌላው ያናገርኳት ገና የ7 ዓመት ልጅ እያለች በኮሪያ ፊልሞች ፍቅር የወደቀችው ራሄል ሰለሞን አሁን የ24 ዓመት ወጣት ስትሆን ልክ እንደ ሄርሞን የኮሪያ ፊልሞችን በብዛት በመመልከትና የፖፕ ሙዚቃዎቹን በመስማት ያዳበረችው ቋንቋ በደቡብ ኮሪያ የሚገኘው ውጁን ዩኒቨርሲቲ ነጻ የትምህርት እድል እንድታገኝ ረድቷታል።
በፋሚሊ ፊልምን በቃ እኛ ብንኖረ ደስ ሊኖረ ነው ብዬ የሚያስባቸውን ነገሮች ያሳየኝ ስለነበረ በጣም እንወደዋለን። ማለት በቃ ልክ ፌሪቴልም አይደለም ብትስ ሪያሊቲ ግን እኔም እንደዛ መኖር ይችላለ በዚህ ጥያቄ ውስጥ ማስገባት ብቻ ነገሮች ና ሲሆን ኢማጂኔሽንን በጣም እንዳሰፋኝ በዛ ደግሞ ሪያሊቲንም ፌስ እንዳደርገኝ እያደርገኝ ነበረ።
አብዛኞቹ የኮሪያ ድራማዎች ቤተሰባዊ ይዘት አላቸው። በብዛት በቤተሰብ አባላት መካከል ያሉ ግንኙነቶችንና ማህበራዊ ችግሮችን ያነሳሉ። ራሄል እንደምትለው አብዛኞቹ ጉዳዮች ከኢትዮጵያ ባህልና አኗኗር ጋር ተመሳሳይነት አላቸው።
ኮሪያኖች እንዴት እንደሚኖሩ፣ ምን አይነት ጌም ይጫወታሉ፣ ምን አይነት ባህል አላቸው፣ የቤተሰብ ባህል እንዴት ነው፣ እንደዚህ አይነት ነገሮችን በጣም ወድና አይ ነበረ። በጣም ለኮሪያ ድራማ ነው ሪያሊቲ ሾው ምናምን በቃ በጣም ኦቨርዌል በጣም ኢንትረስት ስለነበረ የኮሪያ ዜናውን ላይ ነበረ የሆነ ታይም ላይ።
ኢትዮጵያና ደቡብ ኮሪያ ረጅም ዘመን ያስቆጠረና በደም የተሳሰረ ወዳጅነት አላቸው። ከ70 ዓመት በፊት ሰሜን ኮሪያ በደቡብ ኮሪያ ላይ ጦርነት ስታውጅ ኢትዮጵያ ቃኛው ሻለቃ ጦሯ በተባበሩት መንግስታት ድርጅት ስር ሆኖ ደቡብ ኮሪያን እንዲደግፍ ልካለች። ጦርነቱ ካበቃ በኋላም ይኸው ሰራዊት በሰላም አስከባሪነት አገልግሏል። በዚህ ጦርነት ከፍተኛ ተጋድሎ ከፈጸሙና ድል ከተቀዳጁ ኢትዮጵያውያን መካከል ደግሞ የራሂል አያት ይገኙበታል። አሁን ደቡብ ኮሪያ ለሁለተኛ ዲግሪዋ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርቷን እየተከታተለች የምትገኘው ራሂል ለደቡብ ኮሪያ ያላት ፍቅር ባየቻቸው ፊልሞችና ሙዚቃዎች ይገነባ እንጂ አያቷ የኮሪያ ዘማች መሆናቸውም በልቧ የተለየ ቦታ እንዲኖረው ማድረጉን ትገልጻለች።
ከሴታቱ የሰማ ነበረ። ከእሷ በበለጠ ደግሞ ኮሪያ ምናምን ፊልሞችን በጣም ከማየት የተነሳው ቋንቋውን ለምጃለው ብዬሽላ ኢትዮጵያ ላይ ያለ የኮሪያ ሬስቶራንት ምናምን የሄድኩኝ ምግባቸው ምናምን ኤክስፒሪየንስ አድርግ ያገኛቸው ኮሪያዎች ነበሩ እና ከዛ ውስጥ አንደኛው ኢትዮጵያ ላይ እየኖረች ለዘማቾች እና ለዘማች ልጆች የልጆች እየረዳች ያለች ኮሪያ ያለች እና እሷን አገኘው ከእሷ ጋር መስራት ችዮ ነበረ ልጅ ላይ ከቮለንቲር በዛ አማካኝነት ዘማቾችን ኢንተርቪው የማድረግ የእነሱን ታሪክ የመስማት እድልም ነበረኝ ነው። ያው የኔም አይነት ኤክስፒሪየንስ አድርጎት የነበረው ነገር ይህን ነው ብሎ ለማወቅ አስችሎኝ ነበር ማለት ነው። እና ያንን ስሰማ በቃ የሆነ ስፔሻል የሆነ ፌት ያለኝ ነው የመሰለኝ ከኮሪያ
የበለጠ ፍቅርሽን እንዲጨምር አደረገው።
ፕላስ ደግሞ ስጋውን ጦርነቱ ካለቀ እንግዲህ 7 ዓመት ሆኖታል። በአሁኑ አመት ነው 7 ዓመት አልፎ እንኳን እስካሁን ድረስ ዘማቾችንም ዘማች ልጆች የልጆችንም መርዳታቸው ራሱ እንደወዳቸው የሆነ ሁለት አለመርሳታቸው ምናምን ለኮሪያ ያለኝ ፍቅር እንዲጨምር የሚያደርጉ ነገር።
ከ18 ዓመት ልጇ ጋር አልፎ አልፎ የኮሪያ ፊልሞችን እንደምትከታተል የምትገልጸው የቴሌቪዥን ፊልሞችና የቲያትር ደራሲ ዳይሬክተርና አዘጋጅ ማዕዛ ወርቁም በዚህ ትስማማለች። የኮሪያ ፊልሞች ቤተሰብ ተኮር ከሆነው ይዘታቸው በተጨማሪም ታሪኩ ፈጣን መሆኑ የልጇን ጨምሮ የብዙ ወጣቶችን ቀልብ ለመግዛቱ ምክንያት ነው ትላለች።
የኢማጂኔሽናቸው ደረጃ የምናባቸው የነጻነት ደረጃቸው የድፍረታቸው ሀሳብ ሲያመጡ እንደገና ደግሞ ምንም ቁጠባ የለባቸውን ግብሻል ግብር ውጣ ቤተሰቡ እና በጣም ተጠንቅቀው ነው የሚሰራቸው። አዲስ ምክር ታገኛለች። ታሪካቸው በጣም ኢንተረስቲንግ ነው እና ያስቀምጡሻል፣ ሳታቂ ያስቀምጡሻል። በጣም ጥሩ ናቸው። ከዛ ደግሞ ሳየው ለሱ አሁን ለምሳሌ ስታየው የማየው ነገር በውጠኝነት ነገር የላቸውም። የግድያ አሁን ብዙ አሜሪካ ፊልሞች ላይ የምታያቸው ዘግናኝ ነገሮች በቃ የግድያ ምናምን ያላቸው ነገሮች እንደሱ አይነት ነገሮች በብዛት የላቸውም። እሷ እንግዲህ እሷ የምታያቸው የእሷ ምርጫዎች ሊሆኑ ይችላሉ፣ ግን በጣም ብራይት ናቸው። ኢቨን ከከለር አንጻ ስታያቸው የኮሪያ ፊልሞችን ብራይት ናቸው። አንድ አይነት መጥፎ ናቸው። ሁሉም የኮሪያ ድራማ አንድ አይነት እስኪመስልሽ ድረስ በጣም ፖዘቲቭ ነገር በጣም ብራይት ነገር ነው የሚጠቀሙት እና እሱም ኢምፓክት አለ የሆነ ነገር አለው እና ኢንስፓየር ያደረገኛል ትላለች።
የኮሪያ ፋውንዴሽን ለዓለም አቀፍ የባህል ልውውጥ የተሰኘው ተቋም ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር በ2018 ሃሊዩ የፊልም ኢንዱስትሪ ለኮሪያ ኢኮኖሚ 9.5 ቢሊዮን ዶላር ከማስገኘቱ በተጨማሪ ደቡብ ኮሪያ በዓለም ላይ ላላት ገጽታም አስተዋጽኦ አድርጓል። ማዕዛ እንደምትለው ከፊልሙ በተጨማሪ ሙዚቃቸው፣ ፋሽናቸውና አጠቃላይ የመዝናኛ ኢንዱስትሪያቸው ሀገራቸውን በማስተዋወቅ ረገድ ትልቅ ሚና እየተጫወተ ነው።
በተከታታይ ቴሌቪዥን ድራማቸው የሚገባው በጣም ሀገራቸውን በጣም እንዳስተዋወቁ ሀገራቸው እንድትወጂ አድርገው እንደሰሩ ብራይት አድርገው እንደሰጡሽ ኢቨን በተከታታይ ቴሌቪዥን ድራማቸው ላይ ያሉ አክተሮች መልካቸውና የቶናቸው ተመሳሳይ አድርገው ነው የሚሰጡት። ያልተዘባረቀ ነው፣ እንደዛ አድርገው ነው የሚሰጡት እና ከፍተኛ ተጽዕኖ እየፈጠሩ ያሉ ይመስለኛል።
የወጣቶችን ስሜት ተቆጣጥሮ የያዘው የኮሪያው ሃሊዩ የፊልምና የሙዚቃ ኢንዱስትሪ በሀገር ውስጥ የኪነ ጥበብ ስራዎች ላይስ ተጽዕኖ ይኖረው ይሆን? ማዛን ጠይቂያታለሁ።
ተጽዕኖ አላቸው። ተመልካቾቻችንን ወስዷል በሆነ መንገድ። እኛ በተወሰነ መንገድ እንደ ቻሌንጅ ነው የምቆጥረው ለእኛ ሀገር ተመልካች። ኢትዮጵያ ድራማዎችን ማየት ሲችል ወደ ሌላ ሄዷል ማለት ነው፣ ወደ ሌላ ሀገር ስራዎች ሄዷል። ስለዚህ ትልቅ ቻሌንጅ ነው። በዛ ደረጃ መስራት ባንችል ወደዛ የተጠጋ ወይም ደግሞ ምን በምን የተበለጥ ነው የምለው እንድናይ መንገድ ይከፍታል ብዬ አስባለሁ።
ይህን ያክል ተጽዕኖ ካለው ፊልሞቻችንንና ድራማዎቻችንን የምንቀርጽበትን መንገድ መቃኘት ይኖርብናል የምትለው ማዕዛ ፍጥነትን ከሚጠይቀው ትውልድ ጋር አብሮ መራመድ የሚችሉ የፈጠራ ስራዎችን መስራት ለሀገር ውስጥ የኪነ ጥበብ ባለሙያዎች የተተወ የቤት ስራ ነውም ትላለች።
ታቸው ድራማዎቻችን ህግ ብለን ነው የምንተረከው ነው ሰው ይቀመጣል። በጣም ቁጭ ታደርጊያለሽ። ስታስቀምጪው ውስጡ ቶሎ ቶሎ የሚቀየር ሀሳብና ታሪክ ቁም ነገር ወይም ሌላ ነገር ካልሰጠሽ በስተቀር አይቀመጥልሽም። ስለዚህ ወደዛ ለመሄድ እንገደዳለን። አለበለዚያ ከገበያው በተለይ ከዓለም አቀፍ ገበያውና ተፈላጊነት እየሸሸን እንሄዳለን ማለት ነው። ይህን አሁን ላይ ያለውን ዓለም ላይ ያለውን የቴክኖሎጂ ዳይናሚክስ ተረስቶ መስራት አለበት ማለት ነው። ይህ ጥሩ የቤት ስራ ነው ብዬ ነው ማስበው።
አብዛኞቹ የኮሪያ ፊልም አፍቃሪያን በጋራ የሚስማሙበት ሌላው ነጥብ የኮሪያ ፊልሞች ከእውነታው ጋር የተቀራረቡና ያልተጋነኑ መሆኑን ነው። ራሂልም ወደ ደቡብ ኮሪያ ከሄደች በኋላ በፊልም ላይ ስታየውና ታሪኩን ቋንቋውን ስትማር የቆየችው ደቡብ ኮሪያን እንዳገኘች ትገልጻለች። በተለይ ግን ያደነቀችው ንጽህናቸውን ነው።
ፊልም ላይ ያለው ነገር እዚህ ላይ ማለ ምናምን የሚለውን ነገር በደንብ አሁን ፊል እያደረግኩት ነው። ቋንቋውን ካወቅሽ እዚህ ሀገር ላይ ሁሉም ነገር በቋንቋቸው ነው እና በጣም ኮንቪኒንት በሆነ ወይ ነው ባስ ምናምን ሰብዌይ ምናምን እንዳለ በስልኬ ሰውን እንኳን መጠየቅ ሳይጠበቅብኝ በስልኬ ሁሉንም ነገር ማወቅ እችላለሁ እና በእነሱ ቋንቋ ማንበብ የምችል ከሆነ ምናምን ከሆነ ኤቭሪቲንግ ኢዝ ቬሪ ኮንቪኒንት። በጣም ገራሚ ሀገር ነው።
ከፊልምና ሙዚቃቸው ባሻገር በአዲስ አበባ በሚገኙ የኮሪያ ምግብ ቤቶች ምግባቸውን የምትሞክረው እና በየዓመቱ የሚካሄዱ የኮሪያ ፌስቲቫሎች ላይ የምትካፈለው ሄርሞንም ምኞቷ አንድ ቀን እንደ ራሂል በደቡብ ኮሪያ ተገኝታ በፊልም ያየቻቸውን የተራቀቁ ቴክኖሎጂዎች፣ ታሪካዊ ቦታዎችና መልካም ስነ ምግባሮች በአካል መመልከት ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የእሁድ ምሽት መስተዋት መሰናዷችን እንደቀጠለ ነው። እያስተናግድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊ ነን።
እንግዲህ ተከታታይ በዓላት የተከበሩበት ሳምንት ላይ ነው ያለነው። በተለይ ደግሞ የእስልምና እምነት ተከታዮች የኢድ አልፈጥርን በዓል በታላቅ ድምቀትና በተለያዩ ሃይማኖታዊና ባህላዊ ዝግጅቶች አክብረዋል።
አሁንም ድረስ ያድባብ አልጠፋም። ስለዚህ ወደ ተከታዩ ዝግጅት ከመላፋችን በፊት አሁንም በዓሉን የሚያስታውስ ዘና የሚያደርግ የኢድ በዓል ሙዚቃ ለምን አትጋብዥንም ሊሊ?
ደስ ይለኛል። ተውፊቅ ዩሱፍ ኢድ ሙባረክ ያለሚጫወተውን ሞቅ ያለ ዜማ ጋብዣለሁ።
بات مركات يا ناتوش دعاء مبلومة تطور تفاشى لوا يمي نعيدو يا حباب هادية يا مؤمن الكاد الله اختيا بملكة من يتودى الزيارات
ቶፊክ ዩሱፍ ኢድ ሙባረክ ያለ ተጫወተውን የበዓል ዜማን የተከታተልነው ለእስልምና እምነት ተከታዮች በድጋሚ ኢድ ሙባረክ እንላለን። ለክርስትና እምነት ተከታዮችም እንኳን ለዳግማ ትንሣኤ በዓል አደረሳችሁ።
በዚሁ ወደ ተከታዩ ዝግጅታችን ነው የምናልፈው። ኢትዮጵያዊው የእግር ኳስ ተቋም መስራች በ11 ዓመቱ ከኢትዮጵያ በማደጎ ወደ ዩናይትድ ስቴትስ የመጣው ቴዲ ቪከርስ በኦስተን ቴክሳስ ፈርስት ተች ሳከር አካዳሚ የሚል የእግር ኳስ ማሰልጠኛ ተቋም መስራችና ባለቤት ለመሆን በቅቷል።
ዋው! ፍጹም ያኮራ ስኬት ነው። የበለጠ የሚያስደስተው ደግሞ ከራሱ ስኬት አልፎ ቴዲ ባለፉት 5 ዓመታት ውስጥ ከ700 እስከ 1000 የሚደርሱ ፕሮፌሽናል የእግር ኳስ ተጫዋቾችን ማፍራቱ ነው። ከሱ ተቋም ወጥተው ለካናዳ ብሔራዊ ቡድን ተጫዋች ለመሆን የበቁ እንደሚገኙበትም ተናግሯል።
ለከነሽ ቴዲ በጣም የሚያኮራ ስራዎችን እየሰራ ይገኛል። አሁን ካልሽው በተጨማሪም በአሁኑ ሰዓት ወደ 400 የሚደርሱ እድሜያቸው ከ5 እስከ 27 የሆኑ ወጣቶችንም እያሰለጠነ ይገኛል።
አሜሪካውያን አሳዳጊ ቤተሰቦቹ ባደረጉለት ድጋፍ ያገሩን ቋንቋ ያልዘነጋው ቴዲ ምናልባት ስኬቱን ወይም ደግሞ ታሪኩን ልዩም ያደርገው ደግሞ ከአዲስ አበባ የጎዳና ህይወት ተላቆ የራሱንና የሚወደውን ሙያ መማሩና ለዚህ መድረሱ ነው። ደረጃ ከቴዲ ጋር የነበረህን ሙሉ ቆይታ እንከታተል።
ቴዲ ስለተናስተልን እንኳን ደህና መጣ። በመጀመሪያ
አመሰግናለሁ።
በቅድሚያ ራስን ታስተዋውቀናለህ?
ቴድሮስ ነው ስሜ። ቴድሮስ ባላለው ሰፈር አካባቢ ቴዲ ስለሚሉኝ ቴዲ ነው የተያዘው። ብዙ ስሜ ቴድሮስ ያደኩት የተወለድኩት ቦታው አርባ ምንጭ ነው። ከአርባ ምንጭ ወደ አዲስ አበባ 7 ወይ 6 ወደዛ መጠንና ከአዲስ አበባ እዛ ነው በቃ ያደግኩት። ብዙ ትምህርት ቤት የሄድኩት እዛ አካባቢ ነው። እና ቴዲ ከአዲስ አበባ እና ከአርባ ምንጭ።
እንዴት መጣ ወደዚህ ሀገር?
ወደ አሜሪካ ማለት መጀመሪያ የኔ ቤተሰቦች ብዙም ስለያልነበራቸው ወደ ዘመዴ ጋር ሲልኩኝ ማለት ከአዲስ አበባ ከመጣ በኋላ ዳኒ የሚባል ልጅ ነበረ ሰፈር አካባቢ ማለት እሱ ልጅ ወደ ግቢ ማለት ልጆች የሚያሳድግ ወደ ኦርፈኔጆች ማለቶች ወደዛ ሄድና እዛ ከሄድክ አሪፍ ኑሮቹ ይሰጠዋል ማለት ሀሳቡ መጀመሪያ ወደዚህ ለመምጣት ምናምን ሳይሆን ከሰፈር አካባቢ እዛ ከስትሪት ስለማይኖር እዛ ገባና ምግብ ይሰጣል፣ ልብሶቹ ይሰጠዋል እና ትምህርት ይሄዳል ተብዬ ነበረ። ከዛ በኋላ ይሄው በአጋጣሚ የእነዚህ ሰዎች ወደድኝና ወደ አሜሪካ መምጣት ትፈልጋለህ ወይ እኛ ቤተሰብ እንሆንልሃለን እዚህ ትምህርትን ትቀጥላለህ አለኝና እኔ 11-12 ነበርኩኝ። ፕሮሰሶቹን ማለት 2 ዓመት ምናምን የሚፈጅ የሚቀጥል ሰዓት ላይ ነው የፈጀው ፕሮሰሱን ወደ ከአዲስ አበባ ለመምጣት ወደዚህ የምንደረሰው ብዙ ሰዓት ፈጀ። ከዛ በኋላ ይሄው አሁን እዚህ ቆየ 14 ዓመት ሆኗል እኔ ወደ አሜሪካ ከመጣ አሁን ማለት።
የስንት አመት ልጅ ሆነ ነው የመጣው ቴዲ?
10 ወደ 11 እየሄድኩ ወደዚህ አዲስ አበባ ነው የመጣው። ከአዲስ አበባ 1 ሰመር ካለፈ በኋላ 11 ተለወጥኩ እዚህ ሀገር ውስጥ ማለት 11
እንግዲህ በልጅነት ነው የመጣኸው። ጉድፈቻ ወይም በአዶፕሽን የመጣኸው ታሪክ እንደሚናገረው ከዛ መጥተህ አሁን የደረስክበት የእግር ኳስ ታዋቂ የእግር ኳስ አሰልጣኝ ሆነሃል። እዚህ ደረጃ ላይ ለመድረስ ምን ምን
ያለፍነው ነገር? አዎ ጀርኒ እኮ በጣም ይገርማል እውነት። ከኢትዮጵያ ጀምሬ ከኢትዮጵያ ኳስ እየተጫወተን ከጓደኞቼ ጋር የሰፈር አካባቢ፣ ከዛ ወደ ስቴት እዚህ መጥቼ አሁን የራሴን የሚያሰለጥን ቦታ ከትቼ ደስ ይላል። እና መጀመሪያ ከእሱ ከመጀመር በፊት ሀይ ስኩል ተጫውቼ የነበረ ወደ ሎኩል አካዳሚዎቹ ማለት እሱ ብዙን አስተማረኝና እኔ አሪፍ አስተማሪዎችን ተገናኘው። ከዛ በኋላ ሂውስተን ዳይናሞ የሚባለ ክለቦች አሉ ማለት እዚህ ሂውስተን ናቸው ሎኬሽኑ። ለእነሱ ለ4-5 ዓመት ተጫውቻለሁ። ለእነሱ ፕሮፌሽናል ሌቨል የኔ ሀሳቤ መጫወት እኔ የምፈልግ የነበረው ለዘላለም ለኢትዮጵያ ብሔራዊ ቡድን ነበረ። ምክንያቱም እሱ አልሆነልኝልማ ሁሉም አይፈልግኝ ነው። አዲስ አበባ ውስጥ ሁሉም ኳስ ይሞክራል፣ ዳይናሞ ሞክር ሰው የለም። እና እሱ ኦፖርቹኒቲዎችና እግዚአብሔር ያለው ነገር አልሆነም አለኝና ማለት ከዛ በኋላ አሁን እኔ ሀሳቤ ኦኬ አሁን የሚቀጥለው ነገር ምንድን ነው? እኔ መጫወቴ ለሂውስተን አካዳሚ ለ4 ዓመት አሪፍ አፕርቹኒቲቹ ሰጠኝ ማለት ጉድ ኮሌጅ ዩኒቨርሲቲዎች መውሰድ ፈልጉኝና እኔ መርጬ ወደ ቴኒሲ ሄድኩኝ። ቴኒሲ እዛ ዲቪዥን 2 ካርሰን ኒውማን የሚባል እዛ ነበሩ። እዛ ተጫውቼ ለ3 ዓመት አሪፍ ተጫዋቾች ከብራዚል ከዌል ጀርመኒ በጣም ጎበዞቹ ከነሱ ጋር ተጫውቼ ሁለተኛ ሁለት ለአንድ ተሸነፍን ስቴት ፋይናል ማለት በጣም ጣማሪ አካምፕሊሽመንት ያደረግ ነው። ከዛ በኋላ ወደ ቴክሳስ ኦስትን ትራንስፈር አደረኩኝ ለአንድ አመት ተጫወትኩኝ። ከዛ በኋላ እኔ በአሁን ኮሌጅ ሞከርኩኝና በቃ እኔ አወቅኩኝ ኳስ ብዙም አያስከፍልም ብር የለውም ራሴን መግፋት አለብኝና እሱን ሳስበው እስኪ ትምህርቴን ጠንክሬ ተማርካልኩኝና እኔ ጨረስኩ ማይ ዲግሪ ማለት ዊዝ ቢሄቪየር ሳይንስ እና ማይነር ኢን ኪኒሲዮሎጂ ማለት ሰው መስራትና ሰው ማወቅ እንዴ ፋንክሽን የሚያደርግ እሱን ኦፖርቹኒቲ ሰጠኝ ቢሄቪየር ሳይንስ። ከዛ በኋላ በኪኒሲዮሎጂ አስፔክት ኳሰልም ወድ እንዴት የኛ ባሪ እንዴት እንደሚሰራ እንዴት ኢንቴንሲቲ ካርዲዮቹ ምናምን እንደዛዎች አገዘኝና አሁን ሳስበው ኦኬ ፐርፌክት ኦፖርቹኒቲ ነው ማለት ነው። ሰው መግባባትና ቢዝነስ ሰራለው ጎበዝ ነኝ እና የኳሱን ሂስትሪ አለኝ አካዳሚው መክፈት እሱም በጣም ግዴታ ነበረ የተፈለገ ስለሆነ ከፈትኩ። ባሪ ሰዓት ላይ
ሙሉ ጊዜውን አሁን የምሰራው ይሄንን ስራ?
አዎ ሙሉ ሰዓት። እኛ ከማክሰኞ እስከ እሁድ ተከፍተናል። ሶስት ሰሪዎች አሉ እዛ ጎበዞች። እነሱ ሎኮ ኮሌጅ ተማሪዎች ናቸው እና ሃይ ስኩሎች 17 ከላይ ናቸው። ሁሉም ጎበዝ ተጫዋቾች አሁን ይጫወታሉ። ስከጅላለን እንሰራለን ሙሉ ሰዓት ላይ።
እስቲ ስለ ፈርስት ታች ሶከር አካዳሚ ንገረን። እነማናቸው ገብተው እየተማሩ ያሉት? ማን ነው ያቋቋመው? የማን ነው? እስቲ ስለሱ ንገረን።
አዎ ድርጅቱን እኔ ራሴ ነኝ። እኔ ኦነሩ ነኝ። እኔ ሄድ አሰልጣኙ ነኝ እና ሌላ አምስት አሰልጣኞች አሉ እዛ ቦታ ማለት እሱ የሚሰራበት ያሉበት ቦታ ተጫዋቾች ፕሮፌሽናሎች አሉ። ፕሮፌሽናሎች ማለት ኤምኤልኤስ ለቦ የሚጫወቱ አሁን አንዱን ተጫዋች ያሰለጥነው እሱ ከአፍሪካዊ ነው። እሱ ሳይን አደረገ ካናዳ ለካናዳ ቲም ይጫወታል ፓሲፊክ እና እሱ በጣም ደስ የሚል ነው። አሁን እሱ ሃይስት አካምፕሊሽመንት እኛ ያደረግነው ምክንያቱም ደስ ይላል። እሱ ፕሮፌሽናል ነው። ገንዘብ እየተከፈለው የእውነት ስራ ላይ ነው ተከፍለው እየሰራ ነው። እሱ ደስ የሚል ነገር ነው። እና ሎካል አካዳሚዎች አሉ ለአካዳሚ ኤምኤልኤስ ለቭል የሚጫወቱ ዩቶች 15 17 20 21 የሚሆኑ ልጆች አሉ ጎበዞች ማለት እየተዘጋጁት ያሉት ሳይን ኮንትራክት የሚሆኑ እና የማይችሉት አሉ። ለምሳሌ ዲቨሎፕመንታል ኤጆች አሉ ለሎካል አካዳሚ ሎን ስታር አካዳሚዎች የሚጫወቱ አሉ። ከዛ በኋላ ከዛ ህጻናቶች አሉ ከአራት እስከ አምስት እኛ የምንጀምረው ከአራት ዓመት እስከ 27 ማለት የተበታተነ ስልጠና አለ። ከዛ በኋላ አዶልቶች አሉ ማለት ከ30 ወደ አንድ መቶ እነሱ ከፈለጉ መጫወት ሳይሆን ኢዚ የሆነ ኤክሰርሳይዝ ማለት ይፈልጋሉ። አብን ዳይቨርሲቲ ኦፕሽን በጣም አሪፍ ነው ለቤተሰቦች ማለት።
ምን ያህል ተማሪዎች ይሆናሉ እስከዛሬ ያስተማራችኋቸው እና አሁን እየተማሩ ያሉት ምን ያህል ይሆናሉ?
አዎ እስከዛሬ ያስተማርካቸው በስማ 600-700 ኢንቶሮ ያሰለጥነው 7-1000 ይቀርባል። እና አሁን ያለኑ ተጫዋቾች የሚመጡት በየሳምንት በየቀን እና 422
እነዚህ በሙሉ አሜሪካውያን ናቸው? በሙሉ ሁሉም?
አይ ሁሉም የተቀላቀሉ ነው ማለት ኢትዮጵያውያን ማለት ኮሌጅ ዩኒቨርሲቲ የሚሄዱ ኮሌጅ ኤጅ ናቸው ማቶች ቡድን አላቸው ኢትዮጵያዊ ማለት እኛ ተገናኝተን እኔ ኢትዮጵያ ህዝባችን ተገናኝተን አሪፍ ጊዜ ለማሳለፍ እኛ የራሳችን ቡድን አለ ብሉ ናይ አሉ የሚባለው እኛ ሪፕሬዘንት እናደርጋለን። እኛ ፈርስተች እነሳ ተቀብለን እኛ በነፃ እናጫወታቻለን ኢትዮጵያዊ ሙዚቃ እየተጫወትን ህጻናቶችን ነው የሚመጡ ወጣቶች ስለሆኑ እኔ ጠንክሬ አማርኛ እየገፋው እንዲመሩ አማርኛ እየገፋው እንዲጫወቱ አማርኛ ሙዚቃ እየሰማን ማለት እያስተላለፍን እኔ እያስተላለፍኩኝ እና ሌሎችም አሉ የኔን አመት የሆኑ አሪፍ ባህል የለመድነውን አሪፍ ነገሮች መስማት ማክበር እነሱ ነገሮችን እየተከፋፈልን በኳስ የሚያመጣውን ኳስ ሁሉን የሚያቀብረው በጣም ደስ የሚል ነገር ነው።
ቴዲ ወደዚህ ሀገር እንግዲህ አንተ በልጅነትህን የመጣኸው ደጉም ቤተሰቦች ታሪክህ እንደሚያስረዳው ከሆነ አሜሪካውያን ናቸው እና አማርኛህ እዚህ ሀገርም ተወልደው ከኢትዮጵያውያን ቤተሰብ ተወልደው አማርኛ ብዙ ቸግራቸዋል ብዙ ልጆች እና የአንተ አማርኛ ግን በጣም ጥሩ ነው። በአማርኛ ነው እያወራን ያለ ነው እና ይህን ቋንቋ እንዴት አልረሳህም? እንዴት አላስቸግረህም?
ማስቸገር ሳይሆን ይረሳል። ትምህርት ስትሄድ አንዳንድ ጊዜ የሚመጡ ልጆች ወደዚህ ሀገር ብዙዎቹ እኔ እንጃ ቢያማጋጥመኝ ትንሽ ከተማ ይገቡና ያቺ ትንሽ ከተማ ማንም አማርኛ የሚያወራ የለም እዛ ማለት እሱ ይከብዳል አማርኛውን ያለመጥፋት ምክንያቱም እንግሊዝኛ መልመድ አለበት በግዴታ። ስለዛ አይምሮ ሊቀያየራል ትንሽ። የኔም እንደዛ ነበር መጀመሪያ እዚህ እኔ ከመጣሁ አላሰብኩም አንዳንድ ነገሮችን ማለት። ምክንያቱም የኔ ሀሳብ ጭንቅላቴ የሚያስበው በእንግሊዝኛ ነው ማለት ነው። the capacity አልነበረም ማለት ነው። ጣን እንደሰነበርኩ አልገባኝም። አሁን እሱ መፈለግ ግዴታ ነው። እሱ ነው ነምበር 1 ነገሩ ለኔ ይመስለኝ። ጓደኞቼ እዚህ ሲመጡ ሰላም እናም ስትላቸው ወይ አማርኛ ነገር ታወራ ስለማይችሉ በደንብ አይችሉም ምንም ችግር የለም ማለት ትንሽ ሳይችሉ እኔ ይገርመኛል። ምክንያቱም አይፈልጉም አንዳንድ ነገር ሰዎቹ ይፈራሉ መሰለኝ አማርኛ ማውራት። እርስ በራሳቸው ብዙ ማያረጉም። ጓደኞቼ በጣም ኢትዮጵያ የሚወዱ ስለሆኑ እኛ ስንገናኝ አማርኛ ብቻ ነው የምናወራው። አማርኛ ምግብ ነው የምናወራው የምንበላው። አማርኛ ዘፈን ነው የምንሰማው። እኛ በቃ እሱ መውደድና መፈለግ ነው እሱ የሚያስፈልገኝ። እንደዛ ሰው ካለ እሱማ ግዴታ ነው መልደድ። ኢትዮጵያዊ ከሆነ የመጀመሪያን ቋንቋ እንዴት ነው የምትረሳው ነው የሚባለው።
እና አንተ ቤት ውስጥ እሱን ድል አልነበረም ከውጭ ነው በአብዛኛው የተማርከው ማለት ነው ወይስ አሳዳጊዎች እሱን ለማስተማር ጥረት አድርገዋል? ምን ድጋፍ አደረጉልህ በአሳዳጊዎቹ በኩል ያገኘው?
በጣም እነሱ እንደሱ በጣም ግዴታ ነው በጣም እሱ አሪፍ ጥያቄ ነው ማለት። አንዳንዱ ቤተሰቦች አይገፋቸውም። እኔ በጣም ይመስገኝና እነሱ ገፉኝ እንዳትረሳ። እነሱ በጣም ገባቸውና ሁለት ቋንቋ መቻልና ስማርት ማለት ነው እነሱ ገባቸውና አይ ስልክ አናገር እነሱ ፈለጉ ኢትዮጵያውያን እየፈለጉ ሂድ አማርኛ አወራ እንዳትረሳ የራስን ቋንቋ እንዳትረሳ የራስን ካልቸር እንዳትረሳ የራስን ፒፕል የራስን ሰው የራስን ካልቸር ነውር መሆንን ሁሉንም ማስተማር አለብን። እነሱ በጣም ስለሚያከብሩ የኔን ባህል የኔን ሂስትሪ ሁሌ እናከብራለን። መስቀል ሲሆን አዲስ አመት ሲሆን ሁሌ እንደዚህ እናከብራለን። አንዳንድ ነገሮችን
እንዳንተ እንግዲህ መጣ አሁን ትልቅ ደረጃ ደርሳል። ይሄ እንደዚህም ያለ ስራ እየሰራ ነው ያለው። ምን ትመክራለህ ለሌሎች ወጣቶች ለምሳሌ እንዳንተ በልጅነታቸው የመጡ ልጆች የሚፈልጉትን ነገር እንዲሰሩ እንደዚህ እንዳንተ በሚወዱት ነገር ላይ እንዲሰማሩ ምን ምክር ትለግሳለህ? ምንድን ነው የምትላቸው? ምን ትመክራቸዋለህ?
አዎ እሱማ በጣም ግዴታ ነው። ልክ እንደ ነካበት የምትወደውን ነገር እሱ በጣም ግዴታ ነው። መጀመሪያ እኔ አካዳሚውን ከመክፈቴ በፊት ኢንተርፕራይዝ ረንት ካር ስር ነበር ማለት ረንት ካር በቃ መኪና እየነዳው ቀኑ ሙሉ እኔ ሳፍ አልነበረኝ ለራሴ የኔን ሀሳብ የኔ ራሴን አይምሮዬ በቃ ሀሳቡ ሁሉ መኪና ነው ቢዝነስ ሆነብኝ። የምትወደውን ነገር ከውስጥን የማይደብር ማለት የምትወደው ነገር የእውነትን ካገኘ እሱም ቢሆን ሪሊስቲክ መሆን አለበት። ጉድ ፕላን ካለችሁ አኮምፕሊሽመንትም በጣም ቀላል ነው። ቀላል ሳይሆን ራሱ ትሪቡሌሽን አለው። አንዳንድ ጊዜ ሁሉም ይከብዳል ወይስ ዲፊኩልት ታይምስ በት የፈለግከው ነገር አንተ ከወደድኮ አይደክምም ማለት ነው። ከወደድኮ እንዴት ነው የሚደክምም? እኔ እንደዛ ነው የኔን ፕሮሰስ ራይት ናው ማየው። አድቫይስ የምሰጣቸው የሚመጡ የሚፈልጉ ከሆኑ እሱም መሆን ማለት ዶክተር መሆን ከፈለግ ፓይለት ኳስ መጫወት ወይስ እንደዛ ከሆነ ኦብሰስ መሆን አለበት። ቬሪ ኮሚትመንት ለቦ መስራት ቀን በቀን ውጤታው አይታይም በቅርብ ሰዓት። ሁሉም ውጤታ የሚፈልጉት ኢንሰንቲቭ ማለት ነው። እሱማ ሰዓት ይፈጃል ሁሉንም ነገር። እኔ ኳስ የተጫወትኩት ከአዲስ አበባ እስከዚህ አሁን ከ15 ዓመት ምናምን የበለጠ ነው። አሁን እኔ የምሰራትበት ይሄ ቢዝነሱ ለ5 ዓመት ብቻ ነው። እኔ የተዘጋጀሁት 17 ዓመት እና አሁን የምሰራበት 5 ዓመት ብቻ። ሰው ግዴታ ነው መዘጋጀት። ከተዘጋጀ በኋላ ውስጥ ልብ ካወቀ ምን አለበት? ምን ምርጫ የለውም። ዝም ብለህ ግፋትና ስራ ለውጥ ይታያል።
በጣም አመሰግናለሁ ቴዲ።
እሺ፣ በጣም አመሰግናለሁ። እሺ።
ቴዲ ቪከርሰን ከኛ ጋር ለነበረው ቆይታ እጅግ አድርገን እናመሰግናለን።
እንግዲህ ዝግጅታችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን ሰሞኑን ተከታታይ በዓላት ላከበሩትና እያከበሩ ላሉት የክርስትናና የእስልምና እምነት ተከታዮች አሁንም በዓሉ የደስታ፣ የፍቅር፣ የሰላም እንዲሆንላቸው እየተመኘን ሙዚቃ እንጋብዛቸው።
አዎ እንግዲህ ቅድም እንዳልከው በባሉ ስንበላቸው የከረምናቸው ነዶሮ ነስጋ በደንብ እንዲፈጩ የሚያስጨፍረውን የጉራግኛ ሙዚቃን ያዘጋጀ ነው። መነሳት ትችላለህ ደሬ፣ እኔም ማግዛሃለሁ። ማፊ ልዑል ሌዊዮ እያለ ይጫወታል።
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፈ የቆየው የእሁድ ምሽት መሰናዶአችን በዚሁ ተጠናቀቀል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደህና ደሩ።